ይህ ሊዲንግ ዘ ዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘ ዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል።
ሰላም ጤና ይስጥልን በጌታ የተወደዳችሁ ውድ የሊዲንግ ዘዌ ሬዲዮ አድማጮች፣ ይህ ዘወትር አርብና እሁድ ምሽት በዶክተር ሚካኤል ሸፊ የተዘጋጀ የሚቀርብላችሁ መንፈሳዊ የሬዲዮ አገልግሎት ነው። ለ30 ደቂቃ ያህል የሚቆየው ዝግጅታችን እናንተን አድማጮቻችንን የሚያነጹ መጽሐፍ ቅዱሳዊ ትምህርቶችን የያዘ ሲሆን ዝማሪዎችንም አካቷል። መልካም ቆይታ።
I'm not afraid of the dark. Hello listening friends.
እንደምናላችሁ አድማጮች?
Welcome to this broadcast.
እንኳን የሬዲዮ ስርጭታችን ለማድመጥ በሰላም መጣችሁ.
And today we will begin a short series of 3 messages on the temptations of Christ.
ዛሬ በክርስቶስ ፈተና ላይ አጭርና ለሶስት ቀናት የሚቆይ ትምህርት እንጀምራለን.
And I want to begin by asking you a question.
ይህንንም ትምህርት አንድ ጥያቄ በመጠየቅ መጀመር ፈልጋለሁ.
Do you know that a huge avalanche is made up of little snowballs?
የበረዶ ናዳ ከተናንሽ የበረዶ ፍንጣሪ እንደሚመጣ ታውቃላችሁ?
Did you know that the fiercest forest fires start with a tiny spark?
ትልቅ ጫካ በትንሽ የእሳት ፍንጣቂ እንዲቃጠል ታውቃላችሁ?
Or that termites can work their way unnoticed until severe damage is done?
ወይስ ምስጥ ትልቅ ጉዳት እስኪያደርስ ድረስ እንዳይታወቅ ታውቃላችሁ?
Now Satan understands this principle well.
ታዲያ ሰይጣን ይህን መርህ በደንብ ነው የተረዳው.
And he uses this principle to tempt believers.
ይህንን መርህ አማኞችን ለመፈተን ይጠቀምበታል.
It begins with a little weakness here and another weakness there.
እዚህና እዚያ ያለን ትንሽ ድካምን.
And Satan knows he can get lives to collapse by using this method.
በመጠቀም እንዴት አድርጎ ህይወትን ማበላሸት እንደሚችል ያውቅበታል.
Satan may roam around like a roaring lion.
ሰይጣን እንደሚያጋሳ አንበሳ ዙሪያችሁን ይዞራል.
But when he attacks the believer,
አማኞችን ሲያጠቃ ግን,
he first appears as a tiny termite taking a tiny nibble in a weak spot.
በደካማ ማንነታቸው በኩል እንደ ትንሽ ምስጥ ሰርሰሮ ይገባል.
From there he tries to lead us one small step at a time.
ከዚያች ጀምሮ ትንሽ እርምጃ እንድንራመድ ይመራናል.
But these temptations are not chosen at random.
እነዚህ ፈተናዎች እንዳመጣላቸው የተመረጡ አይደሉም.
They are carefully selected and they have a definite sequence.
በጥንቃቄ ተመረጡና ቅደም ተከተል ያላቸው ናቸው.
And we can almost predict it.
ልንገምታቸው ምን እንችላለን?
Hebrews chapter 4 verse 15 tells us.
ዕብራውያን ምዕራፍ 4 ቁጥር 15
that Jesus was tempted in every way just as we are.
ኢየሱስ እኛ እንደምንፈተነው አይነት ፈተና ሁሉ እንደተፈተነ ይነግረናል.
We are not left in the dark as to exactly how Jesus was tempted.
ልክ ኢየሱስ እንደተፈተነው በጨለማ አንተውም ወይም አንቀርም.
While Luke merely lists the temptations,
ሉቃስ የኢየሱስን ፈተናዎች ብቻ ሲዘረዝር,
Matthew is careful to use time words such as then and again.
ማቴዎስ ደግሞ ጊዜን ተቋም የሆኑ እንደ ከዛ እና በድጋሚ የሚሉ ቃሎችን በጥንቃቄ ይጠቀማል.
That way he gives us the 3 temptations of Jesus in chronological sequence.
በዚህ መንገድ 3ቱን የኢየሱስን ፈተናዎች በጊዜ ቀደም ተከተላቸው መሰረት ያስቀምጣቸዋል.
First, Jesus faces the temptation to turn stone into bread.
በመጀመሪያ ኢየሱስ ድንጋይን ወደ ዳቦ እንዲቀይር ፈተና ቀረበለት.
Second comes the temptation to jump off the temple.
በሁለተኛ ደረጃ ከመቅደስ ላይ ራሱን እንዲወረውር ፈተናው ቀረበለት.
And third, Satan tempts Jesus with power to rule the whole earth.
በሶስተኛ ደረጃ ሰይጣን ለኢየሱስ ያቀረበው ፈተና ዓለምን እንዲገዛ የሚያስችለው ነበር.
Why did Satan use them in this order?
ለምን ሰይጣን እነዚህን ፈተናዎች በዚህ መልኩ ለማቅረብ ፈለገ?
And how does he use each of them to weaken us today?
እነዚህንስ ዛሬኛን ለመጣል እንዴት ይጠቀምባቸዋል?
The answer is this.
መልሱ
Just as Adam was first tested in the Garden of Eden.
አዳም በኤደን ገነት ውስጥ ልክ እንደተፈተነው
Jesus the second Adam had to be tested too.
ሁለተኛው አዳም ወይም ኢየሱስ እንዲሁ ተፈተነ.
But how different the conditions were.
በሁለቱ መካከለ የነበረው የፈተና ሁኔታ ግን ፍጹም ልዩ ነበር.
Adam and Eve had the best of conditions.
አዳምና ሔዋን በተሻለ ሁኔታ ላይ ነበሩ.
Jesus had the worst.
የኢየሱስ ሁኔታ ግን የከፋ ነበር.
Adam and Eve were in a garden.
አዳምና ሔዋን በገነት ውስጥ ነበሩ.
Jesus was in the desert.
ኢየሱስ ግን በምድረ በዳ ነበር.
Adam and Eve were fed.
አዳምና ሔዋን ምግብ ተመግበው ነበር.
Jesus had been fasting for 40 days and 40 nights.
ኢየሱስ ግን ለ40 ቀንና ለሊት ጾሞ ነበር.
In Eden, Satan approached the sheep to get to the shepherd.
ሰይጣን በገነት ውስጥ እረኛውን ለማግኘት ወደ በጎቹ ነበር የቀረበው.
In the wilderness, Satan approaches the shepherd directly.
በምድረ በዳ ግን በቀጥታ እረኛውን ነበር የቀረበው.
Just as the conditions were different, so was Satan's method.
ሁኔታዎቹ እንደምንለያይታቸው መጠን የሰይጣንም ዘዴ እንዲሁ የተለያየ ነበር.
In Eden, Satan came as a benefactor.
በገነት ሰይጣን የመጣው እንደ ረዳት ወይም ደጋፊ መስሎ ነበር.
He told them that he and not God is on their side.
እሱ እንጂ እግዚአብሔር ለነሱ እንደማይወግን ነገራቸው.
He told them that they were being cheated by a selfish God.
ራስ ወዳድ በሆነው በእግዚአብሔር እንደተታለሉ ነገራቸው.
His goal was to seduce Adam and Eve into sinning.
ዋናው ግቡም አዳምና ሔዋንን በኃጢአት ውስጥ እንዲገቡ ማባበል ነበር.
But in the wilderness, Satan came to Jesus as an enemy to make a treaty.
በምድረ በዳ ግን ሰይጣን ወደ ኢየሱስ ሲመጣ እንደሚያሰጋ ጠላት ሆኖ ነበር የመጣው.
Satan knew that if he could bribe Jesus, Jesus' whole mission would have been ruined.
ሰይጣን ኢየሱስን ቢያታለል የኢየሱስ ተልእኮ ሁሉ እንደሚፈርስበት ያውቃል.
His goal was to buy Jesus off.
ግቡ ኢየሱስን ለማስወገድ ነው.
His goal was to divert Jesus from his purpose.
ኢየሱስን ከዓላማው ለማስቀየስ.
And he used three temptations.
እናም ሶስት ፈተናዎችን ተጠቀመ.
The first temptation was to appeal to the need for pleasure.
የመጀመሪያው ፈተና የእርካታ ጥያቄ ነበር.
Next, a temptation to appeal to the desire of popularity.
ቀጣዩ ፈተና ደግሞ ለታዋቂነት የቀረበ ጥያቄ ነው.
And finally, a temptation to appeal to the grabbing of power.
የመጨረሻው ፈተና ኃይልን ወይም ስልጣንን ስለመቆጣጠር የቀረበ ነበር.
Here they are again.
በድጋሚ ፈተናዎቹ ሲቀርቡ
pleasure, popularity and power.
እርካታ ታዋቂነትና ስልጣን ናቸው.
These three temptations correspond to the three downward steps that a Christian often takes when seduced by Satan.
እነዚህ ሶስት ፈተናዎች ክርስቲያኖች በስልጣን ሲፈተኑ የሚቀርብላቸው የፈተና አይነቶች ናቸው.
First temptation of pleasure.
መጀመሪያ የእርካታ ፈተና.
This is when people choose comfort over conviction.
ይሄ ሰዎች ከውሳኔያቸው ወይም ከአቋማቸው በላይ ምቾትን ሲፈልጉ.
When people prefer to hear what they want to hear, not the truth that they need to hear.
ሰዎች እውነትን ሳይሆን መስማት የሚፈልጉትን ሲፈልጉ የሚሆን ፈተና ነው.
The second temptation is that of popularity.
ሁለተኛው ፈተና ደግሞ ዝነኝነት የሚባለው ነው.
The temptation of popularity is when we stop living and walking by the power of the Holy Spirit.
ይህ የዝነኝነት ፈተና በመንፈስ ቅዱስ ኃይል መኖርና መራመድ ስናቆም የሚመጣ አይነት ነው.
And we rely instead on being consumed with wanting to make a good impression on people.
በርሱ ላይ በመደገፍ ፈንታ ሰዎችን የሚማርካቸው ነገር ለማድረግ በራሳችን ስንጥር.
The third is the temptation of power.
ሶስተኛው ፈተና የስልጣን ፈተና ነው.
The temptation of power is when a person wants to control other people.
የስልጣን ፈተና ማለት አንድ ሰው ሌሎች ሰዎችን በቁጥጥር ስር ለማድረግ ሲፈልግ ማለት ነው.
We're going to look at each of these temptations in a series of messages.
እነዚህን ሶስት ፈተናዎች በተከታታይ ትምህርቶች እንመለከታቸዋለን.
Let us look at the first temptation.
የመጀመሪያውን ፈተና እንመልከት.
Turn to the Gospel of Matthew chapter 4 verses 1 to 4.
የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 4 ያለውን አድምጡ. ከዚህም በኋላ መንፈስ ቅዱስ ኢየሱስን በዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው. 40 ቀንና 40 ሌሊት ከጾመ በኋላ ተራበ. ፈታኙም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ ዘዛለው. ኢየሱስም ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ሲል መለሰለት.
Jesus's first temptation was to use the Holy Spirit's power for his own pleasure.
የመጀመሪያው የኢየሱስ ፈተና የመንፈስ ቅዱስን ኃይል ለራስ ውርካታ እንዲያውል ማድረግ ነበር.
It was the Father's will for his son to be led to the wilderness and be tempted.
ወልድ ወደ ምድረ በዳ ሄዶ እንዲፈተን ያው ፈቃድ ነበር.
He was fasting for 40 consecutive days.
ኢየሱስ ለተከታታይ 40 ቀናት በጾም ላይ ነበር.
Satan's first temptation boils down to this.
የሰይጣን የመጀመሪያ ፈተናም በዚህ ላይ ያተኮረ ነበር.
Would Jesus submit to the Father's timing in providing him with food?
ለኢየሱስ ምግብ ቢሰጠው ኖሮ በአባቱ ጊዜ ይመገበዋል?
Or would he grab it on his own time and his own terms?
ወይስ በራሱ ጊዜ ይበላዋል?
Well, we know the answer.
በርግጥ መልሱን እናውቃለን.
Jesus did not sell his kingdom for a loaf of bread.
ኢየሱስ መንግስቱን ለቁራሽ ዳቦ ሲላይለውጥም.
How many times have you and I sold our birthright for an instant gratification?
እኔና እናንተ ለቅጽበታ የርካታ ስንል ብርሃናችንን ሸጠናል?
Listen to Jesus's answer.
የኢየሱስን መልስ አድምጡ.
Man does not live by bread alone but on every word that comes out of the mouth of God.
ሰው ከእግዚአብሔር አፍ በሚወጣል ቃል ሁሉ እንጂ በእንጀራ ብቻ አይኖርም አለው.
In fact, Jesus was quoting from the scripture here in Deuteronomy chapter 8 verse 3.
ኢየሱስ ይህንን ጥቅስ ከኦሪት ዘዳግም ምዕራፍ 8 ቁጥር 3 ላይ ነበር የጠቀሰው።
When the people of God had experienced the same temptation as Jesus experienced it,
የእግዚአብሔር ሕዝብ ልክ ኢየሱስ የደረሰበት አይነት ፈተና ሲደርስባቸው,
When they were starving in the desert without food,
በምድረ በዳ ተርበው ሳሉ,
God wanted them to go without food, without water, without permanent home.
እግዚአብሔር ያለ ምግብና መጠጥ እንዲሁም ያለ ዘላቂ መጠለያ ቤት እንዲሆኑ ፈልጎ ነበር።
He wanted them to learn the sufficiency of God.
የዚህ ምክንያቱ የእግዚአብሔርን ብቁም ሆን እንዲማሩ ስለፈለገ ነው።
But they failed.
ይሁን እንጂ በዚህ ፈተና ወደቁ።
You must understand that Satan is very cunning.
የሰይጣንን ጥበብ ልትረዱት ይገባችኋል።
He couches his temptation with scriptural texts.
እሱ ፈተናውን ጥቅስ በመጥቀስ ጭምር ያመጣል።
So Satan would come to you and would say,
እናም ሰይጣን ወደ እናንተ መጥቶ እንዲላችኋል።
You are not happy where you are in life, are you?
በምትኖሩት ህይወት ደስተኛ አይደላችሁም አይደል?
And if the answer is no,
መልሳችሁ አይደለም ከሆነ,
then Satan gives you a scripture text out of context to tell you, move ahead of God.
ሰይጣን ከእግዚአብሔር ቃል አውዱን ባልጠበቀ መልኩ ይጠቅስላችሁና ከእግዚአብሔር ራቁ ይላችኋል።
What happens next?
ቀጥሎ ምንድነው የሚሆነው?
You become obsessed with your happiness and your fulfillment.
በራሳችሁ ደስታና በራሳችሁ ሙላት አእምሯችሁ ይያዛል።
You begin to search for ways to force God to give you what you want.
የምትፈልጉትን እግዚአብሔር እንዲሰጣችሁ መንገዶችን ትፈልጋላችሁ።
Meanwhile, you convince yourself that you are actually honoring God by this display of selfishness.
ይህን እያደረጋችሁ ያለ ለምታሳዩት ራስ ወዳድ ስራችሁ እግዚአብሔርን እያከበራችሁት እንዳላችሁ ራሳችሁ ታሳምናላችሁ።
But God wants our submission, not happiness.
እግዚአብሔር የሚፈልገው ግን የኛን መገዛት እንጂ ደስታችንን አይደለም።
Listen to what Habakkuk said.
እንባቆም ያለውን አድምጡ።
Though the fig tree does not bud and there are no grapes on the vines.
ምንም እንኳ የበለስ ዛፍ ባያፈራ ከወይን ተክልም ፍሬ ባይገኝ,
Though the olive crop fails and the fields produce no food.
የወይራ ዛፍ ፍሬ ባይሰጥ እርሻዎችም ሰብል ባይሰጡ,
Though there are no sheep in the pen and no cattle in the stall.
በጎች ከበረት ቢጠፉ ላሞችም በጋጥ ውስጥ ባይገኙ,
Yet I will rejoice in the Lord. I will be joyful in God my savior.
እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክም ሐሴት አደርጋለሁ።
My beloved friends, what we need to develop is what I call fig tree blossoms of faith.
ወራጆቼ ይህን የበለስ አበባ እምነት በየጠራውትን ነገር ልናሳድገው ይገባናል።
That is the kind of faith that praises God.
ይሄ እግዚአብሔርን የሚያከብር የእምነት አይነት ነው።
That is the kind of faith that rejoices in God, not just in his gifts.
ይሄ በእግዚአብሔር ስጦታዎች ላይ ሳይሆን በራሱ በእግዚአብሔር ላይ የመደሰት እምነት ነው።
This kind of faith says, Let the name of Jesus be glorified, but my name perish.
የጌታ ኢየሱስ ስም ይክበር የኔ ሳይሆን የሚል አይነት እምነት ነው።
This is the kind of faith that says, Have thy own way, Lord, have thine own way.
አንተ አበጀኝ ጌታ ሆይ አንተ አበጀኝ.
You are the potter and I am the clay.
እኔ ሸክላ ነኝ አንተ የምትሰራኝ የሚል እምነት.
The kind of faith that rejoices in difficulties as well as comfort.
በአስቸጋሪ ሁኔታ ውስጥ የሚደሰትና የሚጽናና እምነት ነው።
This kind of faith is as joyful in a hut as in a palace.
በቤተ መንግስት ውስጥ ከመኖር ይልቅ በጎጆ ተቀምጦ እንደመደሰት ማለት ነው።
So Jesus has passed the first test.
እናም ኢየሱስ የመጀመሪያውን ፈተና አለፈ።
Even when he was almost fainting from hunger.
ምንም እንኳ ከራብ የተነሳ ራሱን ሊስት ቢደርስም.
Jesus is saying to Satan.
ለሰይጣን ኢየሱስ እንዲህ አለው.
Listen Satan, I may be desperately hungry right now.
ሰይጣን ስማ አሁን እጅግ በጣም ተርቤያለሁ።
I may be in desperate need for food right now.
አሁን ምግብ ያስፈልገኛል።
But that is not the way I'm going to get my satisfaction.
የምጠግበው ግን በዚህ መንገድ አይደለም።
Because your way Satan is the wrong way.
ምክንያቱም ያንተ መንገድ የተሳሳተ መንገድ ነውና.
Your way is the destructive way.
መንገድህ የጥፋት ነውና.
Your way brings dishonor upon my father.
መንገድህ አባቴን አያከብረውምና.
It may satisfy me for a moment.
በርግጥ ለጊዜ ያከብረኝ ይሆናል.
But my satisfaction is only but for a moment.
የኔ እርካታ ግን ጊዜያዊ አይደለም.
It may win me the battle.
ትግሉን ለጊዜው እንዳሸንፍ ያደርገኝ ይሆናል.
But I will lose the war.
ጦርነቱን ግን አላሸንፍም.
No, Satan, I can wait a little longer for my faith's timing.
በጭራሽ አይሆንም ሰይጣን እስከ ጊዜው ድረስ እጠብቃለሁ.
I can survive until my heavenly father says so.
የሰማያዊ አባቴ እስኪለኝ ድረስ እታገሳለሁ.
I can survive because my father loves me and will not let me down.
አባቴ ስለማይጠለኝና ስለሚወደኝ እታገሳለሁ.
On his own timing?
በጊዜው.
On his own schedule?
በእቅዱ መሰረት.
He will come through for me.
እርሱ ወደ እኔ ይመጣል.
Man doesn't live by bread alone.
ሰው በእንጀራ ብቻ አይኖርም.
But by every word that comes from the mouth of God.
ነገር ግን ከእግዚአብሔር አፍ በሚወጣ በእያንዳንዱ ቃል ጭምር እንጂ.
Jesus was more concerned for the glory of his Father than with his own needs, comfort and desires.
ኢየሱስ ከግል ፍላጎቱ ምቾቱና መሻቱ ይልቅ ለአባቱ ክብር ግድ ይለው ነበር.
What about you, my friend?
ወዳጆቼ እናንተስ እንዴት ናችሁ?
Who do you seek to satisfy?
ያረካችሁ ዘንድ ማንንስ ትፈልጋላችሁ?
Is it God or your selfish desire?
እግዚአብሔርን ወይስ የግል ምኞቶቻችሁን?
When you wait for the Lord and his timing, you will be fully blessed.
እግዚአብሔርንና ጊዜውን ስትጠብቁ በሙላት ትባረካላችሁ.
Until next time, I wish you God's richest blessing.
እስከሚቀጥለው ጊዜ ድረስ የእግዚአብሔር በረከት በእናንተ ላይ ይሁን.
አርማጮቻችን ለዛሬ ያዘጋጀንላችሁ እስካሁን ነበር። በሚቀጥለው ስርጭታችን ፕሮግራማችንን እንድታደምጡ ከወዲሁ ማስታወስ እንወዳለን። ስርጭታችንን በ2 ሜትር ባንድ አጭር ሞገድ ወይም በ13810 ኪሎሄርዝ ላይ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት ድረስ ታገኙታላችሁ። አስተያየት ወይም ጥያቄ ቢኖራችሁ በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ጽፉልን ደርሰናል። እስካሁን ድረስ አብራችሁን ስለቆያችሁ ከልብ ያመሰግናለን። እንሰናበታችኋለን። በሰላም ደሩ።